دبرسون هرا أسرت راوت.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኑሮኛ በጣም ከብዶ ነው በአሁኑ ሰዓት አይደለም። የሱቅ ነገሮች በጣም ጨምረውበታል። ፓስታ፣ መኮረኒ፣ ሩዝ።
ወይዘሮ ራሄል ንጋቱ የድሬዳዋ ነዋሪ ናቸው። ከቅርብ ጊዜ ወዲህ በፍጥነት እየናረ የመጣው የምግብ ነክ ምርቶች ዋጋ የደቀነውን ፈተና አስመልክቶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። በዜና መጽሔት ለትንታኔ በተመረጠ ርዕስ ጠብቋቸው። ዩናይትድ ስቴትስ ፕሬዚዳንቷን ለመምረጥ የሚደረገው የምርጫ ዘመቻ እጅግ ውድ እየሆነ መጥቷል። በ2020 ፕሬዚዳንታዊ ምርጫ 14 ቢሊዮን ዶላር፣ በዛሬው የምንዛሬ ተመንም ከ100 ቢሊዮን ብር በላይ ወጪ ተደርጓል። በሁለተኛው አጋማሽ ዝግጅታችን ያዝነው ቅንብር ይመለከተዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ ነሐሴ 8 2013 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም ምሽት።
እንደምን አመሻችሁ አድማጮች። የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የአዲስ አበባ ከተማ አስተዳደር ካቢኔ የመሬትና መሬት ነክ አገልግሎቶችን ላልተወሰነ ጊዜ ማገዱን የአስተዳደሩን ፕሬስ ሴክሬታሪያት ጠቅሶ ብሔራዊ ቴሌቪዥን ጣቢያው ዘግቧል። የከተማው አስተዳደር ካቢኔ ትላንት አርብ ነሐሴ 7 2013 ዓመተ ምህረት ለመሬት አስተዳደር ተቋማት፣ ለመሰረተ ልማት ቅንጅት፣ ለግንባታ ፈቃድ ባለስልጣንና ለ11ዱም ክፍለ ከተሞች ባስተላለፈው መመሪያ የከተማው አስተዳደር አመራሮች ትኩረታቸውን በወቅታዊ ሀገራዊ ጉዳዮች ላይ ማድረጋቸውን ተከትሎ ህገወጥ ነጋዴዎች በመሬትና በመሬት ነክ ጉዳዮች ላይ በማነጣጠር ህገወጥ ስራ ለመስራት መንቀሳቀሳቸው ስለተደረሰበት ማንኛውም መሬትና መሬት ነክ አገልግሎት ላልተወሰነ ጊዜ እንዲታገድ መወሰኑ አስታውቋል። በሰሜን ኢትዮጵያ የግጭቱ መቀጠል እያሳሰበ ባለበት በአሁኑ ወቅት ፈረንሳይ ከኢትዮጵያ ጋር ያላትን የወታደራዊ ትብብር ስምምነት ማቋረጧን አጃንስ ፍራንስ ፕሬስ ስለ ጉዳዩ ቀረቤታ ያላቸው ሁለት ምንጮቹን ጠቅሶ ዘገበ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደ አውሮፓውያን አቆጣጠር በ2019 መጋቢት ወር ላይ ያደረጉት ስምምነት ባለፈው ሐምሌ ወር መጀመሪያ መቋረጡን ስማቸው እንዳይገለጽ የጠየቁ ስለ ጉዳዩ የሚያውቁ ኦፊሳላዊ ምንጮች መናገራቸውን AFP ጠቅሷል። ፕሬዚደንት ማክሮንና ጠቅላይ ሚኒስትር አብይ በተፈራረሙት ውል መሰረት ፈረንሳይ ኢትዮጵያ የባህር ኃይሏን ለመገንባት ላላት እቅድ ድጋፍ የሚውል 85 ሚሊዮን ዩሮ ወይም 100 ሚሊዮን ዶላር ብድር ልትሰጥ ስምምነት አድርገው እንደነበር AFP አመልክቷል። የተባበሩት መንግስታት የስደተኞች ኤጀንሲ በከፍተኛ ሁኔታ እየተስፋፋ ከመጣውና በረቀቀ መንገድ እየተፈጸመ ነው ካለው መደፈርና ጾታዊ ጥቃት ሴቶችንና ህጻናትን እንዲጠብቁ ለኮንጎ ባለስልጣናት ጥሪ ያቀረበ። በዲሞክራቲክ ኮንጎ ሪፐብሊክ ታንጋኒካ በተባለ ቦታ ላይ ታጣቂ ቡድኖች ከሚፈጽሙት ከዚህ ጥቃት ሴቶችንና ህጻናትን ለመጠበቅ የደህንነት ሰራተኞችን አቅም በማሳደግ ጥበቃው እንዲጠናከር ኤጀንሲው ጥሪ አቅርቧል። የሰብአዊ ረዴት ድርጅቶች ባለፉት 2 ሳምንታት ብቻ 48 ህጻናትን ጨምሮ 243 ሴቶች መደፈራቸውን መዘገቡን ገልጿል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ይህ ቁጥር በጣም ከፍተኛና አስደንጋጭ መሆኑን ገልጸው ይህም ሆኖ ግን ትክክለኛውን ስዕል ማሳየት አይችልም ብለዋል። የዩኤንኤችሲአር ቃል አቀባይ ሻቢያ ማንቶ ብዙ ጊዜ የመደፈር ወንጀሎች ሪፖርት እንደማይደረጉ ገልጸው ሁሉም ይፋ ቢደረጉ ቁጥሩ ሊጨምር ይችላል ብለዋል። ኤጀንሲው ጉዳዩ ተጣርቶ የጭካኔ አድራጎቱ ፈጻሚዎች ለህግ እንዲቀርቡ የጠየቀ ሲሆን የኮንጎ መንግስት ለሰላማዊ ዜጎች በተለይም ለሴቶችና ህጻናት ጥበቃ እንዲያደርግ ጠይቋል። ሐሙስ ከተካሄደው የዛምቢያው ምርጫ የተሰባሰቡ የመጀመሪያ የድምጽ ውጤቶችን ምርጫ ኮሚሽኑ ዛሬ ይፋ አድርጓል። ተቃዋሚ መሪው ሃካዮን ደሂችሌማ ፕሬዝዳንት ኤድጋር ሉንጉን የመሩ መሆናቸውን ያሳያል። እንደ አውሮፓውያን የቀን አቆጣጠር ከ2015 ጀምሮ ስልጣን ላይ ያሉት የ64 ዓመቱ ኤድጋር ሉንጉ በንግድ ዘርፍ ከተሰማሩት ከሃካዮን ደጋር ብርቱ ፉክክር አድርገዋል። ተቃዋሚ መሪው ፕሬዝዳንቱን የተመሰቃቀለውን የሀገሪቱን ኢኮኖሚ አመራሩን አላወቁበትም ብለው ይነቅፏቸዋል። እጅግ ከፍተኛ የዕዳ ጫና ባለባት በዛምቢያ የተካሄደው ምርጫ ውጤት መዋለ ነዋይ አፍሳሾች በቅርበት እየተከታተሉት ናቸው። የዓለም ቀፍ የገንዘብ ድርጅት ከሀገራቱ ጋር አድርጎት የነበረውን ስፋት ያለው ስምምነት የምርጫው ውጤት እስከሚታወቅ በይደር ይዞታል። በቱርክ በደረሰው የጎርፍ አደጋ ምክንያት የሟቾች ቁጥር 44 መድረሱን የሀገሪቱ የአደጋ መከላከል ኤጀንሲ አስታወቀ። ረቡዕ ዕለት ብላክሲ አካባቢ የጣለው ከፍተኛ ዝናብ ባስከተለው ጎርፍ ምክንያት ቤቶች መውደማቸውን፣ መንገዶች መዘጋታቸውን፣ በመቶዎች የሚቆጠሩ ቤቶች ላይ የመብራት አገልግሎት መቋረጡን የሀገሪቱ የድንገተኛ አደጋ አስተዳደር ዳይሬክቶሬት አስታውቋል። እስካሁን በፍለጋው ከ2200 በላይ ሰዎች ከአደጋው እንዲወጡ መደረጉ ባለስልጣናት ገልጸው ፍለጋው አሁንም መቀጠሉን ተናግረዋል። በመጨረሻም ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ እናልፋለን። የሰውነታቸው በተፈጥሮ የመከላከል አቅም የተዳከመ ሰዎች ለኮቪድ-19 ሶስተኛና የማጠናከሪያ ክትባት መውሰድ እንዲችሉ የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ የመማክርት ጉባኤ በአንድ ድምጽ ወሰነ። በዚህ የትላንት መማክርቱ ውሳኔ መሰረት 2,700,000 አሜሪካውያን ክትባቱን መውሰድ የሚችሉ መሆኑ ተገልጿል። ይህ የሲዲሲ ውሳኔ የወጣው ከአጠቃላዩ የዩናይትድ ስቴትስ ህዝብ 3% የሚሆኑት በሽታን የመከላከል አቅማቸው የተዳከመ ሰዎች የፋይዘር ወይም የሞደርና ክትባቶችን መውሰድ እንዲችሉ የሀገሪቱ የምግብና መድኃኒት አስተዳደር ኤፍዲኤ ከትላንት በስቲያ ፍቃድ መስጠቱን ተከትሎ ነው። ሙሉ በሙሉ የተከተቡ ጤናማ ሰዎች አሁን ሶስተኛውን ወይም የማጠናከሪያ ክትባት መውሰድ እንደማያስፈልጋቸው የኤፍዲኤ ኃላፊዋ ዶክተር ጃኔት ውድኮክ ተናግረዋል። በካንሰር፣ በኤችአይቪ ወይም በሌሎች የጤና ምክንያቶች በሽታዎችን የመከላከል አቅማቸው የተዳከመ ሰዎች የማጠናከሪያውን ክትባት መውሰድ እንዲችሉ የተፈቀደው የተካሄዱት ተከታታይ ጥናቶች የሰውነታቸውን የመከላከያ ስርዓት እንደሚያጠናክር በመረጋገጡ መሆኑን ሲዲሲ አስታውቋል። ከተከተቡ በኋላ በኮቪድ-19 ከታመሙት 44% ሰዎች 40% እንዲህ አይነት የተፈጥሮ በሽታን የመከላከል አቅም መዳከም ያለባቸው መሆኑን ሲዲሲ ገልጿል። አድማጮች፣ ዜናው አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ወደ ያዝናቸው ቅንብሮችና ዘገባዎች እንለፍ። የድሬዳዋ ነዋሪዎች በምግብ ነክ ምርቶች ዋጋ መናር መማረራቸውን ይገልጣሉ። አስተዳደሩ በበኩሉ እየወሰድኳቸው ባሉት እርምጃዎች የምግብ ነክ ሸቀጦች ዋጋ እየተረጋጋ ነው ይላል። የሸቀጦች ዋጋ ሙሉ በሙሉ ቀድሞ ወደ ነበረበት ባይመለስም ያላግባብ የታዩ ጭማሪዎችን ግን መቆጣጠር እንደተቻለ የንግድና ኢንዱስትሪ ቢሮ አስታውቋል። አዲስ ቸኮል የድሬዳዋ ከተማ ነዋሪዎችን የንግዱን ማህበረሰብ አባላትና አመራሮችን አነጋግሮ ተከታዩን አድርሶናል።
የድሬዳዋ አስተዳደር ነዋሪዎች ከቅርብ ጊዜ ወዲህ በፍጥነት እየጨመረ የመጣው የምግብ ነክ ምርቶች ዋጋ እየፈተናቸው እንደሆነ ለአሜሪካ ድምጽ ገልጸዋል። ወይዘሮ ራሄል ንጋቱ የተባለች ነዋሪ የምግብ ነክ ሸቀጦች ዋጋ በፊት መጨመሩን ባያቆምም ከቅርብ ሳምንታት ወዲህ ያሳየውን ጭማሪ ግን መቋቋም እንዳዳገታት ነው የምትናገረው።
ኑሮ እኛ በጣም ከብዶ ነው። በአሁኑ ሰዓት አይደለም፣ የሱቅ ነገሮች በጣም ጨምረውበል። ፓስታ፣ መኮረኒ፣ ሩዝ። በፊት አሁን መኮረኒ 40 ብር እንገዛ ነበር፣ አሁን 60 ብር ገብተዋል። ፓስታ 30 ብር እንገዛ ነበር፣ 40 ብር ነው። ሩዝ አሁን በስመቲ ነው የምጠቀመው፣ 80 ብር ነበር እንገዛ፣ አሁን 90 ብር ገብተዋል። ስኳር አሁን 30 ብር ነበር፣ 35 ነበር፣ አሁን 45 ብር ገብተዋል።
ይሄ የሰሞኑ ጭማሪ ብቻ ማለት
ነው? የሰሞኑ ጭማሪ ጌታን 40 ብር ነበር እንገዛ።
ስንት ገባ አሁን?
አሁን 60 ብር ነው። ዘይት 80 ብር ነበር የምንገዛው፣ አሁን 100 ብር ገብቶብናል። በቃ እነዚህ ነገሮች ሁሉ አሁን ጭማሪ ናቸው፣ እኛ የምንጠቀማቸው ነገሮች ማለት ነው። ምስር አሁን 80 ብር ነበር፣ 100 ብር ገብቷል። ባቄላ አሁን 40 ብር ነበር የምንገዛው፣ 70 ብር ገብቷል። እንጀራ ማሁን ከ10 ብር ነበር 12 ብር ገብቷል። የዳቦ ነገር ተው ዳቦ 2 ብር ነበር አሁን ከዳቦ ቤት 3 ብር ነው የምንገዛው።
ወይዘሮ ራይል ባሁን ሰዓት የቤት ክራይ መከፈልና ልጅ አይጠየቃት ማቅረብ የተሳናት እንደሆነ ነው የምትናገረው። ወይዘሮ አሰፋሽ የተባሉ እናትም ተመሳሳይ ሐሳብ ነው ያላቸው።
ሰይት ባሁን ሰዓት 5 ሊትር 600 ነው እንደዚህ ነው 550 በርበሬ በፊት ሩቡ 60 ብር ነበር አሁን 120 ብር ነው። ሹሩም እንደዛው ነው ከ 60 ብር ነው አይደል ወደ 100 ብር ይገባል።
ባለፉት ጥቂት ሳምንታት የጥቁር ገበያ ጥገኛ የሆነው የምስራቅ ኢትዮጵያ ምግብና ሸቀጦች ዋጋ የጥቁር ገበያው የዶላር ምንዛሪ ድንገተኛ ጭማሪ ማሳየቱን ተከትሎ ከፍተኛ ጭማሪን አስከትሏል። ይህም በምስራቅ ኢትዮጵያ ያሉ የሶማሌና ሀረሪ ክልል መንግስታት እንዲሁም የድሬዳዋ አስተዳደር በርሳን መስተዳድሮቻቸው የሚመራ ግብረ ኃይሎችን አቋቁመው አፋጣኝ እርምጃ እንዲወስዱ ያስገደደ ነበር። በድሬዳዋ ከ300 በላይ መደብሮች 15 ገደማ መጋዘኖችና ዳቦ ቤቶችም ጭምር ያላግባብ ዋጋ ጭማሪዋል በሚል የታሸጉ ሲሆን በቀጣይም ከንግዱ ማህበረሰብ ጋር ውይይት ከተካሄደ በኋላ የቸር ቻሩ መሸጫ ተመን ወጦ በየመደብሮቹ ዋጋው እንዲለጠፍ ተደርጓል። የታሸጉ መደብሮችም ተከፍተዋል። በቸርቻሩ ንግድ የተሰማሩ ነጋዴዎች ግን የወጣው ዋጋ ተመን ለኪሳራ እንደሚዳርጋቸው ገልጸው ካስመጪዎች በተመጣጣኝ ዋጋ ምርቶችን የሚረከቡበት ሁኔታ እንዲመቻች ጠይቀው ነበር።
ሬጁን ሸለሙ ይባላሉ። ጉዳት ቢኖረውም ህብረተሰቡ ለማገልገል በንከስርም ችግር የለው። ጉዳት ግን አለ፣ በጣም ጉዳት አለ። ግን ያው መንግስት ስለሆነ የከሰን እየሸነነው ሌላ ክፋት ያለው ጉዳት የለውም። ያለን ምርትን አሁን ቀበሌ በዋጣው መሰረት እየሸጠ ያለ ነው። አሁን ደግሞ አስመጪዎችና ፋብሪካዎች የራሳቸው ተመን አውጥተው ይሰጡናል ብሎናል ንግድ ሚኒስቴር። ያ ደግሞ ሲወጣ የበለጠ ሊቀንስ ይችላል።
የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዲ ሙክታር ለአሜሪካ ድምፅ እንዳስታወቁት አስቀድመው ከአስመጪዎችና ከአካፋፋዮች በውድ ዋጋ የገዙ ቸርቻሪዎች አዲስ በወጣው የዋጋ ተመን ሊከስሩ ቢችሉም አሁን በተቀመጠው ተመን መሰረት ገዝተው ሲሸጡ ግን አስመጪዎችም አከፋፋዮችም ቸርቻሪዎችም የሚሸጡበት ዋጋ ስለተተመነ አይከስሩም ይላሉ።
ተመኑ ስናወጣ መጀመሪያ ያወጣ ነው አቅራቢ ላይ ነው፣ አስመጪ ላይ። አስመጪው ተመኑን ፊክስ አድርገን ከዛ አስመጪው ለአካፋይ የሚሰጠው ትርፍ ዕዳግ ብቻ ጨምረን፣ አካፋዩ ደግሞ ለቸርቻሪ የሚሰጠው ትርፍ ዕዳጉን ጨምረን ጫኝና አውራ ጨምረበት፣ በዛ መልኩ ነው ተመኑ እስከታች ድረስ ያወረድ ነው። ለአከፋፋይ በስንት ከአስመጪ መግዛት አለበት፣ ቸርቻሪ ደግሞ ከአከፋፋይ በምን ያህል መግዛት አለበት ነገር ሁሉ የወሰንበት ሂደቶች ናቸው ያሉት። አከፋፋይም ከቸርቻሪም እንደዚያም ደግሞ ከአስመጪም ኮሚቴ አዋቅረናል፣ አምስት አምስት ሰው ማለት ነው። እነኛ ካዞች የተግባቡ እጥረት ያለበት ቦታዎች ላይ ኮሚቴው በመነጋገር በዛ ሂደት እጥረት ያለበት ወይም ዘይት ወይ ስኳር ወይ ሩዝ የሚሆን የተለያዩ አይተሞች በዚህ መሰረት እንዲያገኙ የማድረግ ስራ፣ እሱን ቼን የመጠር ስራ ሰርተናል። አሁን ችግሩ አንድ ችግር አሁን የገጠመን ከዚህ ፊት አሁን ባለው ዋጋ በላይ የገዙ አካቶች አሉ። እነሱ ደግሞ በምን መልኩ ማካካስ አለብን ነገር አሁን የራሱ የቻለ ጥያቄ ነው። አሁን ይህንም ደግሞ ከፈረው አኳያ ከማስተካከል አኳያ አሁን የሚገዙትን በተቻለ መጠን አሁን በወጣነው ዋጋ ገዝቶ ያን እንዲሸጡ ነው እኛም አቅጣጫ የሰጠን በየሄድበት ያለው።
አቶ ስነወርቅ የተባሉ የሩዝ ተራ ነጋዴ በቸርቻሮ የሚሸጧቸው ምርቶችን ከአከፋፋዮች ወይም አስመጪዎች ከሚረከቡ ይልቅ የሶማሌ ክልል እንደወሰነው መንግስት እያስመጣ ቀጥታ ቢያከፋፍል የተሻለ እንደሆነ ይናገራሉ። የአስተዳደሩ የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አቢዲ ሙክታር አስተዳደሩ ከሶማሌ ክልል አስቀድሞ ተመሳሳይ ውሳኔ መወሰኑንና የፌዴራል መንግስትን ውሳኔም እየጠበቀ መሆኑን ይናገራሉ።
ፍራንኮ ባሎታ ነው እሱ። ያንን ምናልባት እኛ እንዳውም እነሱ ከመወሰናቸው በፊት አንድ ቲም አዋቅረን ቲም ሙሉ ከንግድና ኢንዱስትሪ ሚኒስቴር ጋር በመነጋገር ተነጋግረን ነበር ከሶስት ሳምንት በፊት። ምናልባት ሁለት ሳምንት ነው በሶማሌ ክልል ተወያይቶ በካቢኔ ያጸደቀው። ግን እንደ ቢሮ እኛ አንድ ቲም አዋቅረን በኃላፊዎች የተመራ ከንግድና ኢንዱስትሪ ሚኒስቴር ጋር በመነጋገር እሱ ምናልባት አሁን እየመጠው ያሉ ስኳርም አሉ፣ በድጎማ የሚመጣ ስኳር አለ። ዘይትም ቢሆን ከሸሙ የሚመጣው ምርት በአግባቡ ለማህበረሰቡ መድረስ እንዳለበትና እሱም ከንግድና ኢንዱስትሪ ሚኒስቴር ሙሉ ቲም እኛ ሄደን እዛ ተወያይተን ጥሩ ፊድባኮች እንዳሉ ነው። ምናልባት ወደ ስራ ግን አልተገባም እንጂ ፊድባኮች አሉ። ምናልባት በዚህ ወር ውስጥ የሆነ መፍትሄ እናገኛለን ብለን እኛም እናስባለን።
የፌደራል መንግስት በሚያዘውር መጀመሪያ ላይ የተወሰኑ ምግብ ነክ ሸቀጦች ላይ ለስድስት ወራት በፍራንኩ ቫሉታ ማለትም የውጭ ምንዛሪ ሳይጠየቅባቸው እንዲገቡ ፈቅዶ ነበር። ሆኖም ይህ ውሳኔ የዋጋ ግሽበቱን እንዲያረጋጋው አልቻለም። ይልቁንም ያለፉት ሰኔና ሐምሌ ወራት ከፍተኛ ዋጋ ንረት የተመዘገበባቸው ሆነዋል። በተለይ በሐምሌ ወር የተመዘገበው የ20.6% የዋጋ ግሽበት ከቅርብ ዓመታት ወዲህ ከፍተኛ ሆነ ተብሏል። የዋጋ ጭማሪው በሀገር ውስጥ የሚመረቱ የምግብ ውጤቶችንም ያካተተ ሲሆን ይህ ሊሆን የቻለው ምርቶችና አገልግሎቶች ትስስር ስላላቸው እንደሆነ ነው የኢኮኖሚ ባለሙያው አታባት ጌቴ የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልንም ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አምነስቲ ኢንተርናሽናል በትግራይ ጦርነት የተሳተፉ የኢትዮጵያና የኤርትራ መከላከያ ሰራዊት አባላት እንዲሁም የአማራ ክልል ፖሊስ ልዩ ኃይልና የፋኖ ሚሊሻዎች በልጃገረዶችና ሴቶች ላይ ጾታዊ ጥቃቶች መፈጸማቸውን አረጋግጫለሁ ያለበትን ጥናት አውጥቷል። ከዚህ ቀደም ሪፖርት የተደረጉትን ህገወጥ ድርጊቶችና ወሲባዊ ጥቃቶችን ከግምት በማስገባት ተጠያቂነትን ለማረጋገጥ እርምጃዎች እየወሰደ መሆኑን ያመለከተው የኢትዮጵያ መንግስት በበኩሉ ባወጣው መግለጫ አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉ ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽሞ ከሸሹት ጋር ተደባልቀው የሚገኙትን ብዙ የህወሓት ሚሊሻዎችና የእርዳታ ሰራተኞችን ነው ሲል ሪፖርቱን ኮንኗል። ዘገባውን የተከታተለው ደረጀ ደስታ የጥናት ዘገባውን በተባባሪነት ያዘጋጁትን የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌን አነጋግሮ ተከታዩን ዘገባ አሰናድቷል።
ይህን ዘገባ መሰረት በማድረግ የሪፖርቱ ተባባሪ አዘጋጅና የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ አቶ ፍስሐ ተክሌ ጋር ቆይታ አድርገናል። በቅድሚያም ይህ ሪፖርት ከእስከዛሬዎቹ ሪፖርት በምን እንደሚለይ በማስረዳት ይጀምራሉ።
ይህ እንግዲህ ጊዜ ወስደን በረጅም ጊዜ ያጠናነው ጥናት ነው እና በዚህ ዓመት በፈረንጆቹ አቆጣጠር ከማርች ጀምሮ ነው ጉዳት የደረሰባቸውን ሰዎች እናናገር የቆየ ነው። በዚህም ምክንያት ደግሞ ረጅም ጊዜ ፈጅቷል። ረጅም ማለት ያው ኮሚኒኬሽንም ካለመኖሩ አንጻር፣ ሌሎች አስቸጋሪ ነገሮች ከመሆናቸው አንጻር እነዚህም ወደ 63 የሚጠጉ ሰዎች ለረጅም ጊዜ በተለያዩ መንገዶች እንደመናገር ናቸው እና ስለዚህ ከዚህ ከነበሩት የሚለየው በጣም ብዙ ሰዎች ማናገራችን፣ ሁለተኛ ደግሞ እዚህ ስራ ላይ ተሰማርተው ካሉ የሕክምናና የሰብአዊነት አገልግሎት የሚሰጡ ድርጅቶች ከእነሱም ጋር በተገኙ መረጃዎች ማጠናከራችን በመሆኑ ከሌሎቹ አሁን በሚዲያ ሲወጡ ከነበሩት የተወሰኑ ሰዎች ብቻ ነግረው ሲያወጡ ከነበሩት አንጻር የተሟላ ነው ማለት ይቻላል። በተለይ የጾታ ጥቃት እንዴት እንደተፈጸመ፣ እስከ መቼ እንደቆየ፣ የቴት አካባቢዎች እንደነበሩ የተሟላ ስዕል የሚሰጥ ነው ብሎ ማለት ይቻላል።
አምነስቲ እንደ ካቲት እስከ ሰኔ 2013 ድረስ ያካሄደውን ጥናት ያጠናከረው ጾታዊና ተያያዥ ወሲባዊ ጥቃቶች ተፈጽሞብናል ያሉትን 63 ሰዎችን በማነጋገር መሆኑን በሪፖርቱ ገልጿል። ከእነዚህ ውስጥ 15ቱን በሱዳን መጠለያ ካምፖች በአካል ቀርቦ ያነጋገራቸው ሲሆን 48 የሚሆኑትን ደግሞ በርቀት የስልክ መስመር መሆኑን አስታውቋል። የኢትዮጵያ መንግስት ባወጣው መግለጫ ከተደረሰበት አጠቃላይ ድምዳሜ አንጻር ይህ አሃዝና አቀራረብ በቂ ነው የሚል ጥያቄ አንስቷል። አምነስቲ የመረጃ ምንጭ ያደረገው በሱዳን ያሉት ስደተኞችን እዚያውም ውስጥ በማይካድራ ወንጀል ፈጽመው ከሸሽቱት ጋር ተደባልቀው የሚገኙትን ነው። ብዙ የወያኔ ሚሊሻዎችም ሰፍረዋል ብሏል እና በዚያ ላይ በአንዳንዶቹ የአምነስቲ ኢንተርናሽናል ሰራተኞች የሙያ ስነ ምግባርና ገለልተኝነት ላይ ጥርጣሬ እንዳለውም አንስቷል። በተለይ በምስራቅ አፍሪካ ባሉት ላይ እዚህ ላይ እርስዎ ምን ይላሉ?
አዎ እንግዲህ የጦርነት ከተጀመረ ወዲህ ለዚህ ጥናት ይቻለ ነው ሌሎችም እንደዚሁ ምርመራዎች ኢትዮጵያ ለመግባት ብዙ ጊዜ ጥያቄ ጠይቀናል። መንግስት ደግሞ ይህንን ፈቅዶልን አያውቅም፣ ምላሽም አይሰጠንም። በኢሜይልም በደብዳቤም ጠይቀናል እና ያንን ከልክሎ ከዛ በኋላ ደግሞ ገለልተኛ አይደለም ብሎ ማለት ትንሽ እንትን አይሆንም። ምናልባት ያ ተፈቅዶልን ቢሆን ኖሮ እንዲያውም የበለጠ ቁጥር ያላቸው ሰዎች ማግኘት እንችል ነበረ። በ63 ብቻ ሳይሆን ከዛ በላይ ያሉ ሰዎች ማናገር እንችል ነበረ። ይህን ያንን ስላልፈቀደልን ነው ይሄው ነው። ሌሎቹ አሁን ለምሳሌ ሱዳን ያሉ እንደዚህ ናቸው የሚለው ብዙዎቹ እንግዲህ ሴቶች ናቸው። ትልልቅ ሴቶችም አሉ፣ ወጣቶችም አሉ ያናገር ናቸው። ተዋጊም ቢሆኑ ይሄ ጉዳት ሊፈጸምባቸው የሚል ነገር የለም። ሌላ በሰብአዊ መብት ጥሰት የሚጠየቁ ከሆነ መጠየቅ ነው እንጂ ያለባቸው መደፈር የለባቸው። በዚሁ ደግሞ በርቀት እንዳናገር ናቸውም ቢሆን ምሳሌ እነሱን አናግረን የህክምና ባለሙያዎችንም አናግረናል እና እዛ ያሉት ማለት ነው ሽሬና ሌሎች አካባቢዎች ያሉ የሕክምና ባለሙያዎች ከሚነግሩን ጋር በጣም ተመሳሳይ ነው። በሰርቫይቨሮቹ ወይም ደግሞ በጉዳተኞቹ ምስክርነት ላይ ብቻ ተመሰረተ አይደለም። አሁን ብዙዎቹን ኬዞች የዛ ያሉት ሐኪሞች በተለይ በዚህ ጉዳይ ላይ የሚሰሩ ሐኪሞች ያውቋቸዋል። ምንም ተጋነን ነገር የለውም። ምናልባት መጋነን ያለበትን ያህል ወይም ደግሞ መደረስ ያለበትን ያህል አለመረሳችን ነው እንጂ ችግር መሆን ያለበት ባለው ሁኔታ መረሰች ያላቸው ሰዎች አናግረን ነው ተዳረግነው እና እንዲያውም ወደ ትግራይ ሄደን መስራት ቢፈቀድልን ኖሮ ከዚህ የባሰ ሊሆን እንደሚችል የሚገምት ነው ያለ። ሌላው ያው እንግዲህ ግለሰቦች ላይ የሚያተኩር ነገሮች አሉ። ምንም መሰረት የላቸውም።
እንዱ አሁን እርስዎም የጠቀሱት እና መንግስትም በሪፖርቱ ያነሳው 1288 የሚሆኑ የጾታ ጥቃትን ተፈጽሞባቸዋል የተባሉ ሴቶች ወደ ሕክምና ጣቢያዎች ሄደው ሪፖርት ማድረጋቸውና እንክብካቤ ሕክምና ማግኘታቸውን እርዳታ ማግኘታቸውን የሚጠቁም ሪፖርት ከጤና ተቋማቱ ማግኘቱን በሪፖርቱ ተካቷል። ግን በሌላ በኩል ደግሞ የጤና ተቋማቱ የወደሙ መሆኑን እዛው ሪፖርቱ ላይ ተገልጿል እና ከተአማኒነት አንጻር የሚል በመግለጫ ውስጥ እንደዚህ ያለ ይዘት ያለው ነገር መንግስት አውጥቷል። እዚህ ላይ ምን ይላሉ?
ሁኔታው እንግዲህ ያው ነገሮችን የማጣበም ጉዳይ ነው እንጂ ሪፖርቱ ላይ ግልጽ ናቸው። ምሳሌ ብዙ የጤና ተቋማት ተጎድተዋል። ይህንን ደግሞ ሪፖርት ያደረግነው እኛ አይደለንም። እዛ ውስጥ የነበሩ ኤምኤስኤፍን ጠቅሰን እንትን ያለው ያ ማለት ሁሉም ፈርሰዋል አይደለም። በተወሰነ አገልግሎት የሚሰጡ አሉ እና 1200 አካባቢ ሰዎች የጾታ ጥቃት ደርሶባቸዋል የሚለውን ነገር ራሱ ከዩኤንኤፍፒኤ ዌብሳይት ላይ የኢትዮጵያ ዩኤንኤፍፒኤ ዌብሳይት ላይ ያገኘ ነው። ግን ደግሞ የሚሰሩ የጤና ጣቢያዎች አሉ። የሽሬ ሆስፒታል ይሰራል፣ የሁመራ ሆስፒታል ይሰራል፣ የአክሱም ሆስፒታል ይሰራል፣ የአዲግራት ሆስፒታል ይሰራል። ከእነዚህ ውስጥ ደግሞ ጉዳት ደርሶባቸውም አሉ። ደግሞ የተወሰነ ፓርታቸው ትንያለመ መድኃኒቶቻቸው የተዘረፉ መሳሪያዎቻቸው የተዘረፉ አሉ። ባላቸው አቅም ግን እየሰሩ ስለዚህ ይሄ ደግሞ እዛ ላይም ተገልጿል እና ግን ያው ቁጥሮችን እንደዚህ እያወጡ ተገለጹበት መልክ ሳይሆን ባልተገለጹበት መልክ የማቅረብ ነገር ነው የሚሆነው። ይሄ ነገር ለምሳሌ አሁን አዲግራት ላይ ለምሳሌ 375 ኬዞች አይተናል ጾታዊ ጥቃት ብለው ከዛ ከአይን ያገኘ ነው ከሐኪም ቤት ማለት ነው። አጠቃላይ ደግሞ ስታይ ሌሎች መጮች ደግሞ በትግራይ ላይ ወደ 1200 ተደርገዋል ይባላል። ይህ እንግዲህ ትክክለኛ ቁጥር ነው ማለት አይቻልም። ምክንያቱም ሕክምና ጣቢያ የሚሄዱ የሕክምና አገልግሎት ለማግኘት የሚሄዱ ተጎጂዎች በጣም ትንሽ ናቸው። በተለያዩ ምክንያቶች አንደኛ ተደራሽነትና የጸጥታ ሁኔታ ብዙ አይመቻቸውም። ሁለተኛ እንደዚህ ነገሮችን ደግሞ ሪፖርት ማድረግም ታቡም ወይም ደግሞ ነውርም ነው። ስለዚህ ቁጥሩ ከዛ በላይ እንደሆነ ነው መገመትም ያለበት እና ያው ያነሱት ምክንያት ብዙ ውሃ የሚያነሳ አይደለም። ሪፖርቱን የሚያነበሰው በደንብ የሚገባው ይመስል
በተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ እያካሄዱ ያሉትን ሪፖርት አምነስቲ ለመቀበል አለመፈለጉ አስገርሞኛልም ይላል የኢትዮጵያ መንግስትና እናንተ መቀበል አልፈለጋችሁም ወይስ ምንድን ነው ያለው ነገር በሱ በኩል?
አምነስቲ የሚደረጉ ኢንቨስቲጌሽኖች ወይም ምርመራዎች ካሉ ለነዛ ለመተባበር ፈቃደኛ ነው፣ ገለልተኛና ነጻ እስከሆኑ ድረስ ማለት ነው። ግን ፐብሊክሊ ይህን እንደግፋለን ይህን አንደግፍም የሚል ነገር ወተናወተን አናውቅም። ይህንን እንትን አድርገን አናውቅም። ያው ተስፋ የምናደርገው ግን ሂደታቸውም ውጤታቸውም አሁን እኛ የመዘገብነውን ነገር ቫሊዴት ያደርጋል ብለን እናስባለን። በትክክል የሚሰሩ ከሆነ
አሁን በአማራና በአፋር ክልል እየተነሱ ያሉ የሰብአዊ መብት ጥሰቶች አሉ። እነሱን አስመልክቶ አምነስቲ እስካሁን ያለው ነገር አለ? በእርግጥ እርስዎ ክስተቶቹ መገናኛ ብዙሃን ላይ ስለወጡ ብቻ ሪፖርት እናወጣለን ማለት አይደለም ብለዋል መባሉን አንብቤያለሁ። አምነስቲ ጉዳዩን እየተከታተለው ነው? ይሄም ሆኖ
ኦፍኮርስ እነዚህ እንግዲህ የምታውቁት ነው። አሁን ለምሳሌ የሴክሹዋል ቫዮለንስን ለመስራት ምን ያህል ጊዜ እንደወሰደብን እዛው ሪፖርቱ ላይ ገልጸናል። ቀጥታ መሬት ላይ መገኘት ስለማንችል እና ነገሮች በተፈጠሩ ቁጥር ሄዶ ማጣራት ስለማንችል በጣም የተራዘመ ሂደት እየሄድን ነው ነገሮች እንደዚህ ነገሮች የምናጣራው ያሉንን ቴክኖሎጂዎች ያሉንን አቅም በሙሉ እንጠቀማለን። ግን ደግሞ ግራውንድ ላይ ሄደን እዛ ቦታ ላይ ሄደን መስራት አለመቻላችን በወቅቱ እንደተፈጠሩ ሪፖርት ለማድረግ ከባድ ነው የሚያደርግ። ስለዚህ አሁን አፋር ላይ ተፈጥረዋል የሚባሉትን፣ በአማራ ክልል ላይ ተፈጥረዋል የሚባሉትን፣ የስደተኞች ጣቢያት ላይ ተፈጥረዋል የሚባሉትን ለመስራት እንግዲህ በተሟላ ደረጃ ለመስራት ከምን ተደራሽነትም ችግሮች አሉ። በዛ ምክንያት መናገር እያለብን ግን መረጃ በማጣት ብዙ ያሳለፍናቸው አሉ። እነዚህ ብቻ አይደሉም። አሁን ቤንሻንጉል ውስጥ በተከታታይ የሚፈጸሙ ነገር አለ። መረጃ እንዳገኘን ተናግረናል። ሳናገኝ ደግሞ መረጃ ለመረጃ ምንም መናገር አንችልም። ህፃን ወታደሮች የተባሉ ነገሮች አሉ። ፎቶዎች ብቻ ናቸው። በፎቶ ላይ ተመሰረተ ደግሞ ያንን ነገር መናገር ብቻ ይቻላል። ብዙ ነገሮች ነው ኢንቨስቲጌት መደረግ ያለባቸው እና እንደዚህ አይነት ነገሮች ላይ በፍጥነት እንደተፈጠሩ መረጃ ለመሰብሰብ እና በወቅቱ ሪፖርት ለማድረግ ያው ቦታው ላይ መገኘት እናንተ ማለት አለብኝ። እንግዲህ ያ ማለት እየሰራን አይደለም ማለት አይደለም። የአፋሩን በተለይ በቅርብ እየተከታተልን ነው። እንደምታውቁት እዛ አካባቢ የኢንተርኔትም የስልክም ችግር አለ። ስለዚህ ብዙ አስቸጋሪ ሆኖብናል ግን በዚህ ሁኔታ ላይ በምንችለው ሁሉ ነገሮችን ለመከታተልና መረጃ ለማሰባሰብ እየሞከርን ነው።
እንደሚታወቀው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔውን ማንሳቱን ባሳወቀበት ማግስት የወጣ ሪፖርት ነው። ሪፖርቱ በዚህ ጊዜ እንዲወጣ የተደረገበት የተለየ ምክንያት አለ?
አጋጣሚ ነው ማለት አንድ ሪፖርት ሲሰራ እና መረጃውን ሰብስበን በቂ መረጃ አለን ካለን በኋላ ቀኑን እንወስናለን። ያን የምንወስነው እንግዲህ ከወር ከሁለት ወር በፊት አንዳንዴ መጓተት ነገሮች ሊኖሩ ይችላሉ። ምናልባት ራሱ መንግስት የውጭ ጉዳይ ሚኒስትርም ይህን ጉዳይ ጋር ከሁለት ሳምንት በፊት ደብዳቤ በዚህ ጉዳይ ላይ ሪፖርት ልናወጣ ነው በቅርብ ጊዜ ውስጥ፣ ስለዚህ ምላሽ ስጠን ብለን ጠይቀናቸው ነበረ። ስለዚህ ሪፖርት እየመጣ እንደሆነ ያውቃሉ። ስለዚህ ትናንትና ወይ ከትናንትና ወዲያ መንግስት ዲክሌር ስላደረገ ያወጣ ነው ነገር አይደለም። ከዛ ቤት በተያያዘ ፕላን ነው እና ኢንተረስቲንግሊ ውጭ ጉዳይ ሚኒስትር፣ የአቶርኒ ጀነራል ኦፊስ በሙሉ ነግረናቸዋል። በደብዳቤ ፖልት ሊወጣ ነው ብለን ከሁለት ሳምንት በፊት ነግረናቸዋል። እና ከዚህ ጋር ማያያዛቸው ራሱ ይገርማል። ያው ለፐብሊክ ኮንሳምሽን ካልሆነ ያውቁት ነበረ።
አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የምስራቅ አፍሪካ አጥኚ፣ ከድምጽ ራዲዮ ስም በጣም አመሰግናለሁኝ።
እሺ ደረጀ፣ እኔም በጣም አመሰግናለሁ።
ደረጀ ደስታን ለዝግጅቱ አመሰግናለሁ። ዶክተር የንያስ ሰግድ ገና በልጅነት እድሜያቸው ወደ ቤልጅየም ተጉዘው በውጭ አገር ያደጉ ኢትዮጵያዊ ምሁር ናቸው ትለናለች ኤደን ገረመው በተከታዩ ቅንብሯ። ከ28 ዓመታት በላይ በተባበሩት መንግስታት ድርጅት ተቋማትና እንዲሁም የአውሮፓ ህብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት ሲያሰለጥኑ ቆይተዋል። ከዚህ ቀደም ያሳተሟቸውን 3 መጽሐፍት ጨምሮ የተለያዩ የጥናት ጽሑፎችን ለንባብ አብቅተዋል። በቅርቡም 4ኛ መጽሐፋቸውን አሳትመዋል። መጽሐፉ ዶክተር የኒ አሰግድ ከዓመታት በፊት ጥናታቸውን ባካሄዱበት ወቅት ያነጋገሯቸው የደቡብ አፍሪካውን መሪ ሲሪል ራማፎሳን፣ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንን እና እንዲሁም የሌሎች አገራት መሪዎች በየግላቸው ያዩቸውን ከጭውውታቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ልቀት የሚያስረዳ ነው ትለናለች። ይህን መጽሐፍ ለመጻፍ ምን እንዳነሳሳቸው ዶክተር የኒ አሰግድ በሚያስረዱበት ትንደረደራለች።
ይሄ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር፣ ትልቁ ጥያቄ ነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግር ምንድን ነበር? ማሳጠር ነበረ እና ቢያንስ ወደ 700 ገጽ ደረሰ እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህም ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ካለቀ በኋላ ግን ምን አልኩኝ፣ ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይሄን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ህይወት ብቻ የሚመራም ሰው ቢሆን ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው።
እሺ ዶክተር፣ እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት እያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ ሪዎች ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሺፕ መልእክት ቢኖራቸው ያ መልእክት ምንድን ነው? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል፣ በዓለም ደረጃ መወዳደር እንድንችል ምንድን ነው የሚለውን ጥያቄ ላይ ነው በዛ ዙሪያ ነው የተነጋገር ነው።
የጥናቱ ውጤት እና ግኝትስ ምን ይመስላል?
ከዚህ ጥናት ያገኘሁት ምንድን ነው? አንደኛ እርግጥ አንድ ሰው ሲወለድ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል፣ ለውን ደግሞ ማዳበር ይችላል። መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው? በዛሬ ቀን ምን ምንድን ነው ማድረግ የምፈልገው? የአሁኑ አመት ምንድን ነው መፈጸም የምፈልገው? በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል።
ዶክተር እንግዲህ እርሶ የአሁኑን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርሶ?
ምንድን ነው አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው? ሁሉም እንደ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ፣ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም፣ የእውነት ማዳመጥ። ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገር ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዛ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደል። እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኖ ጥሞና ጊዜ አላቸው እና እነዚህ ነገሮች ናቸው ከሁሉም ጋር ያየሁት። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው ማለት አሁን በተባበሩት መንግስታት ላይ ፎርመር ሴክሬታሪ ጀነራል የነበሩት ኮፊ አናን እርግጥ የተባበሩት መንግስታት ስራ ላይ ነበሩ። አመራር ችሎታቸው አይደለም ግን ሌላ አሁን በዓለም የታወቀ ዩሱን ዱር ያው እንደምታውቂው ነው የሴኔጋል የታወቀ በዓለም የታወቀ ሙዚቀኛ ነው። በሴኔጋል ሀገር ውስጥ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው።
የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል?
ያው አመራር አመራር ነው። ያመራር ችሎታ ያመራር ችሎታ ነው። ምንም ከየትም ሀገር ብንሆን የምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድነው የሚለየን ብንል እንደው ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው። እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው።
በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶችን አንስተዋል እና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷል እና እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል?
አያቴ አልማዝ ኃይለማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክንሄድ ድረስ እስከ 8-9 ዓመት እስኪሆን ድረስ ኦልሞስት 24 ሰዓት አብረን ያሳለፍ ነው። ሁሌ ከእሷ ስራ አልጠፋም እና እሷ ላይ የማየው ምንድን ነው፣ ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔ ቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግ ነው። ያ የመጣው ከየት ነው? ከአያቴ ነው የመጣው። እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው።
እሺ፣ በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞ የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብለው የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው። እዛ ላይ እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል እና እስቲ ጥቂት ስለዚህ ነገር አጫውቱኝ።
እንግዲህ እሳቸው የሚባሉት ማዳም ጆዜፊን ወድራጎ ነው የሚባሉ። እሳቸውን ሳገኛቸው በኋላ ደግሞ ለብዙ አመት ነው የማውቃቸው። ቶማስ ሳንካራ እና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት፣ እሳቸው ያልተገደሉበት ምክንያት ለምንድን ነው? ሌላ ስብሰባ ነበራቸው ሌላ ቦታ እና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን። ስለዚህ ከዛ ነው የሚጀምረው። ፕሬዚደንት ሳንካራ ሲገደሉ 37 አመታቸው ነው። የተገደሉበትን ምክንያት ለምንድን ነው? ብዙ ነገር አንቀሳቀሱ። አሁን ምን ይሉ ነበረ? እኛ ቡርኪና ፋሶ ደሀ ሀገር ናት፣ መርሴዲስ ለሚኒስቴር አይቻልም፣ ሁላችንም ባለን በቤት መኪናና በብስክሌት ነው የምንሄደው ብሎ አወጁ። በጣም ለህዝቡ ያስቡ ነበር። ከዛ ሚኒስትሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ በሚጻፉ ጊዜ ኦኬ እንሂድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር እዛ የሚሸጡት ቁሳቁስ ከሚሸጡት ጋር እሺ አስረዷቸው፣ እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ያው ተገደሉ እና ማዳም ጆዜፊን ወድሪያጎ የዛሬ 3-4 አመት ይሆናል። በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ ማዳም ወድሪያጎ። ስንገናኝ ዞሮ ዞሮ ያው ከ30 አመት በኋላ ፍትህ ሚኒስቴር ሆኜ ተመልሼ መጣሁ ሀገሬ። መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና የሚያስፈልገውን ምርመራ የማድረግ ነው። ሲነግሩኝ ምንድን ነው የሚያሳዝንሽ ነገር አሉኝ፣ አጽሙ ሲመረመሩ ጥይቶቹ እዚህ እጃቸው ስር ነበሩ። ይሄ ወደ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይ እና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበረ ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው።
ዶክተር የኔ ያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አድማጮቻችንንም ደግሞ በጣም አመሰግናለሁ ስላለ
በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የዕለት ተዕለት የህይወት ምርጫ ነው። የዕለት ተዕለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርሶም መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ።
አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው፣ አንድ ቤተሰብ ውስጥ ችግር ሲፈጠር አሁን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን ብታድግልን እንደፈለግን እንደ ልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን።
ዶክተር የሚያስ ሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ።
አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ።
ኤደንን ለዝግጅቱ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አሁን ራዲዮ በቴሌቪዥን ቀድሞ የጀመረውን ቪኦኤ ጋቢናን ተከታተሉ። በዚህ በዋናው ስርጭታችንም አድማጮች ሰሞኑን እንዳስተዋወቅ ነው በተመሳሳይ በቅርቡ የምንጀምር መሆናችንን ከወዲሁ እንገልጻለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱ እንደተጠናቀቀም እናስተዋውቃለን። ተከታተሉ አድማጮች። አሁን የቅዳሜ ምሽት ምርጥ ዜማ የሚሰማበት ነው ሰዓቱ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅንብር በዩናይትድ ስቴትስ የግዛቶችና የፌዴራል መንግስት ግንኙነት ዙሪያ። ዩናይትድ ስቴትስ ፕሬዝዳንቷን ለመምረጥ የምታካሄደው የምርጫ ዘመቻ እጅግ ውድ እየሆነ መጥቷል። እንደ አውሮፓውያን ዘመን አቆጣጠር በ2020 ፕሬዝዳንታዊ ምርጫ ብቻ 14 ቢሊዮን ዶላር፣ በዛሬውም የምንዛሬ ተመን ከ100 ቢሊዮን ብር በላይ ወጪ ተደርጓል። በዚህ ዙሪያ ለተቀናበረው ዝግጅት ሙያዊ ትንታኔውን የሚሰጡን በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነቶች መምህሩ ፕሮፌሰር ጌታቸው መታፈሪያ የአሜሪካ ምርጫ የሀብታሞች መወዳደሪያ መድረክ እየሆነ መጥቷል ይላሉ። ለመሆኑ በዩናይትድ ስቴትስ የምርጫ ቅስቀሳ ገንዘብ እንዴት ይሰበሰባል? የተሰበሰበው ገንዘብስ ለምን ዓላማ ይውላል? ተቆጣጣሪ ሳለው ቀጣዩ ዘገባ ይዳስሰዋል። ጽዮን ግርማ ናት ያሰናዳችው።
እንደ አውሮፓውያን የቀን አቆጣጠር በ2020 ለተካሄደው ምርጫ ፕሬዚዳንት ዶናልድ ትራምፕ እና ዴሞክራቲክ ተፎካካሪያቸው የነበሩት ጆ ባይደን ጥቅምት 24 2013 ዓ.ም ከተካሄደው አጠቃላይ ምርጫ በቀደሙት ሳምንታትና ወራት የምርጫ ዘመቻ ገንዘብ በማሰባሰብ እና ባገኙትም ገንዘብ ብዛት ክብረ ወሰን ለመስበር እየተንቀሳቀሱ ነበር። ምንም እንኳን ትራምፕ በድጋሚ ለመመረጥ ለጀመሩት ዘመቻ የነበራቸው ጥንስስ ገንዘብ ጠቀም ያለ የነበረ ቢሆንም ሰኔ 2012 ሲገባ ባይደን በ10 ሚሊዮን ዶላር የበለጠ መዋጮ ማግኘት ችለው ነበር። በወቅቱም መጪው የዲሞክራቲክ ፓርቲ እጩ በተቀማጩ ሪፐብሊካን ፕሬዚዳንት ላይ እንዲህ አይነት የበላይነት ሲይዙ ሁለተኛው ተከታታይ ወር ነበር። ሁሉንም እጩ ተወዳዳሪዎች፣ የፖለቲካ ፓርቲዎችና የሚደግፏቸው ድርጅቶች የሚያጋጥሟቸው ፈተና ይህ ለዘመቻው የሚያውሉት ገንዘብ ማገኛ ጉዳይ ነው። በየአራት ዓመቱ የሚካሄደው ዘመቻ ወጪ ደግሞ ካለፈው የበለጠ ወይም የናረ እንጂ የቀነሰ ወይም ተመጣጣኝ አይሆንም። የፕሬዝዳንታዊ ምርጫ ዘመቻ ማካሄጃ ገንዘብ አሰባሰብን በተመለከተ የተቀመጠ መመሪያ እንዳለ በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰር ጌታቸው መታፈሪያ ይናገራሉ።
ፌዴራሉ ምርጫ መመሪያ የሚሰጥ የፌዴራል ምርጫ ባለስልጣን ወይም ፌዴራል ኤሌክሽን ኮሚሽን የሚባለው ነው የሚያወጣው እና እሱ ነው መመሪያ የሚሰጠው። ለምሳሌ ገንዘቡ ከየት ነው የሚመጣው? ማን ነው የሚያወጣው? ደረሰኝ መቀበል እንዳለበት፣ የገንዘቡ መጠን ስንት መሆን እንዳለበት፣ በስንት ጊዜ አዋጡ፣ ምክንያቱ ስለምንድን ነው? ምክንያቱም አንዳንድ ተመራጮች በህዝብ በምርጫ መልክ ያሰባሰቡትን ገንዘብ ለራሳቸው ጥቅም ስለሚያውሉ ያን ሁሉ ለመቆጣጠር ግልጽነት ባለው ሁኔታ ያው የምርጫ ቦርዱ ይከታተላል።
ለመሆኑ በዩናይትድ ስቴትስ ፕሬዝዳንታዊ የምረጡኝ ዘመቻ ምን ያህል ገንዘብ ያስወጣል? ፕሮፌሰር ጌታቸው በ2020 ፕሬዝዳንታዊ ምርጫ 14 ቢሊዮን ዶላር፣ በዛሬው የምንዛሬ ተመን ከ600 ቢሊዮን ብር በላይ ወጪ መደረጉን ያስታውሳሉ። ይህ ደግሞ እጅግ በጣም ውድ የተባለው የምርጫ ቅስቀሳ ዘመቻ ወጪ እንደሆነ ያስረዳሉ።
ከአራት አመት በፊት የነበረው ዋጋ ወደ 7 ቢሊዮን ብር ወጥ ደርሶ ነበረ። አሁን አምና ጠቅላላው የፌዴራል ምርጫ 14 ቢሊዮን ደርሷል። ይህ እንዴት ነው? ለምሳሌ 9 ቢሊዮን ለሴኔተሮችና ለኮንግሬስሜን የሚዋጣ ነው። 5 ቢሊዮን የሚሆነው ደግሞ ለፕሬዚዳንቱ ምርጫ ፕሬዚዳንቱ የሚያሰባስበው ገንዘብ ነው። ይህ እንግዲህ በካሽ የሚሰበሰብ ገንዘብ ነው። በቁሳቁስ መልክ አንዳንድ ሀሳቦችን ሰልፍን በማውጣት በሌላ መልኩ ደግሞ የሚያወጡ ነገር አለ እና ሁኔታው በጣም ውድ የሆነ ሄዶ በጣም አስፎኗል። በቢሊዮን የሚቆጠር ገንዘብ ማውጣት 14 ቢሊዮን ብር ማዋጣት ለፌዴራል ምርጫ አንድ ራስ መታት ሆኗል።
ከሁለቱ ዋና ዋና የፖለቲካ ፓርቲዎች ለፕሬዝዳንታዊ ምርጫ ወደፊት እጩ ሊሆን የሚችለው ሰው የመወዳደር ፍላጎቱን ካሳወቀበት ጊዜ አንስቶ እስከ ምርጫው ዕለት የተዘረጋውን በአሁኑ ዘመን ከአንድ ዓመት በላይ ለሚሆን ጊዜ የሚፈቀደውን የዘመቻ ወጪዎች ለመሸፈን በመቶዎች ሚሊዮኖች የሚቆጠር ዶላር ይሰበሰባል ይወጣል። በአውሮፓ የዘመን አቆጣጠር በ1980 ዓመተ ምህረት ሮናልድ ሬጋን ጂሚ ካርተርን ካሸነፉበት ጊዜ አንስቶ ከ2012 ዓመተ ምህረት ባራክ ኦባማ ሚት ሮምኒን እስካሸነፉበት ጊዜ በነበሩት የፕሬዝዳንታዊ ምርጫ ዘመቻ ዙሮች አጠቃላይ ወጪዎች በ1000 ከመቶ ነረዋል። ባለፈው ዓመት የተካሄደው የምረጡኝ ዘመቻ የኮቪድ-19 ወረርሽኝ ብዙ እንቅስቃሴዎችን በገታበት ሁኔታ ውስጥ እንኳን እጅግ ውዱና ብዙ የወጣበት እንደነበር የምርጫ ታዛቢዎቹ ይናገራሉ። ፕሮፌሰር ጌታቸው በንግግራቸው ወቅት የሚጠሩትን ገንዘብ መጠን ብር ይያሉ ቢጠሩትም ዶላር ይያሉ መሆኑን ከግንዛቤ ውስጥ ይግባና በምርጫ ኮሚሽኑ መመሪያ መሰረት ግለሰቦች እንዲያዋጡ የሚፈቀድላቸው የገንዘብ መጠን የተገደበ ቢሆንም ተመራጩ ግን የቻለውን ያህል ገንዘብ ወጪ ማድረግ እንደሚችል ያስረዳሉ።
ግለሰቦች ያልተቆጠበ የግል ገንዘብ ሊያዋጡ ይችላሉ። ኦክፌለር የሚባሉ 5-7 ሚሊዮን ድረስ እናዋጣለን የሚሉ አሉ። እና እዛ ላይ የዚህ የምርጫ ቦርዱ ገደብ አላደረገም። ገደብ ያደረገው በግለሰብ ደረጃ ነው እንጂ በራሱ ተመራጩ ያለ ሌለው ሀብቱ አውጥቶ ምርጫ ላይ ሊያውል ይችላል። በግለሰብ ደረጃ ግን አራ አለው። ለምሳሌ ፕራይመሪ የመጀመሪያው ኢሌክሽን የሚባል ላይ አንድ ግለሰብ እስከ 2700 ብር ድረስ ጣራ ያለው ሊያወጣ ይችላል። በመጀመሪያው ምርጫ ዙር ፕራይመሪ የሚሉትን በጠቅላላው ምርጫ ላይ ደግሞ እንደገና ሌላ 2700 ብር ገደማ ሊያወጣ ይችላል እና ከዛ በላይ አያወጣም። ግን ገንዘብ የማዋጣቱ ዘዴ ብዙ ናቸው። ራሱ ሰውየው ብቻ ሳይሆን፣ ግለሰቦች ብቻ ሳይሆን ድርጅቶችም ያዋጣሉ። ለምሳሌ በጣም ገኖ የሚታወቀው ናሽናል ራይፍል አሶሲኤሽን የአሜሪካኖች የጦር መሳሪያ፣ እያንዳንዱ ሰው ጦር መሳሪያ መያዝ አለበት የሚሉ እነኚህ ሀብታሞች ናቸው። ብዙ ቢሊዮን ብር ያወጣሉ እና እነዚህ ናቸው የምርጫን ዋጋ ከፍ የሚያደርጉና ደሃ እነዚህ ሰዎች ለማግኘት ደሃው ከባድ ይጨነቃል።
ድርጅቶች ግን ሀሳቤን ያራምድልኛል፣ ቢመረጥ እኔ የማራምደው አቋም ገዢ ይሆንልኛል ብለው ካሰቡ የዚህ የምርጫ ዘመቻ የገንዘብ ማሰባሰብ ተሳታፊ ይሆናሉ። እናም ያለ ገደብ ገንዘብ ማሰባሰብ እንደሚችሉ ፕሮፌሰር ጌታቸው ያስረዳሉ።
ከግለሰብ ጀምሮ በድርጅት የሚቋቋሙ አሉ። ለምሳሌ ፓክ ፖለቲካል አክሽን ኮሚቴ፣ በዚህ ውስጥ ጄ ፓክ የሚባሉ ለምሳሌ ጂዊሽ ፖለቲካል አክሽን ኮሚቴ፣ እነዚህ ለምሳሌ የራት ግብዣ ያዘጋጃሉ። የአንድ ሳህን የራት 1000 ብር ይላሉ። ለምን እንደምሳሌ ነው። ለምሳሌ 1000 ሰው ይጋብዛሉ። በዛ ብቻ ወደ 3-4 ሚሊዮን ብር ሊያዋጡ ይችላሉ። ይህ አንድ ነገር ነው። ሁለተኛ ከግለሰብ ወጣ ብሎ ከእንደዚህ አይነት ድርጅቶች ወጣ ብሎ ደግሞ በፍልስፍና የሚሄዱ አሉ። በአንድ እምነት ለምሳሌ አየር ጠባይ ቁጥጥር ላይ የሚያምኑ አሉ። እንስ ማስወረድ አለማስወረድ በሚለው ላይ የሚያምኑ አሉ። እነኚህ ሁሉ በየምክንያቱ የተመራጩ ስም ሳይጠቅሱ በየፈርጁ በለዚህ አላማ የሚውል ገንዘብ እያሉ ገንዘብ ያሰባስባሉ፣ ታውቃ ያወጣሉ፣ እራት ይጋብዛሉ። ያ ብቻ አይደለም። በግለሰብ ደረጃም ለምሳሌ ቁሳቁስ የሚያቀርቡ አሉ። እንደ አይሮፕላን ለምሳሌ በምርጫው ጊዜ አይሮፕላን ተጠቀምበት ብሎ የሚሰጡ አሉ። እንደዚሁም ደግሞ ሰልፍ በማስወጣትም ሰውየውን ሳይን የሚያራምዱ አጀንዳ ብቻ እየደገፉ ስለ ውጭ ጉዳይ ለምሳሌ የእስራኤሎችን የሚደግፉ በእስራኤል ስም ገንዘብ የሚያዋጡ ያንን የእስራኤልን ደህንነትና ታዋቂነትና ጠንካራነት የሚደግፍ ፕሬዚዳንት ለሱ ገንዘብ የሚሰጡ እና ይህ ገንዘብ አሰባሰቡ ዘዴ በየአቅጣጫው የሚመጣ ነው። ስም ሳይጠቀስ በፖሊሲ ደረጃ፣ በእምነት ደረጃ፣ በሃይማኖት ደረጃ አክራሪ ለምሳሌ ሃይማኖተኞች አሉ። ባፕቲስቶች እንበል ለምሳሌ ነው። ጆች አሉ ለምሳሌ አክራሪዎች። አክራሪ የሆነ ፕሬዝዳንት ይደግፋሉ። እና በድርጅት መልክም በአላማ መልክም በየረድፉ ይደግፋሉ ማለት ነው።
ለመሆኑ በገንዘብ መብለጥ ማለት ማሸነፍ ማለት ነው? አይደለም። የዛሬ 5 ዓመት በተደረገው ፕሬዝዳንታዊ የምርጫ ዘመቻ ወቅት ሂላሪ ክሊንተን ዶናልድ ትራምፕን በብዙ መቶ ሚሊዮን ዶላሮች ይበልጧቸው ነበር። ነገር ግን ተሸንፈዋል። የዛሬ 25 ዓመት ያኔ ፕሬዝዳንት ከነበሩት ቢል ክሊንተን ጋር የተወዳደሩት ቦብ ዶል በብዙ የበዛ ዶላር አስፈስሰዋል። ግን ተሸንፈዋል። የዛሬ 37 ዓመት ከሪፐብሊካኑ ፕሬዝዳንት ዶናልድ ሬገን ጋር የተወዳደሩት ዲሞክራት እጩ ዋልተር ሞንዴል በጥቂቱ የበለጠ ገንዘብ አውጥተው ነበር። ነገር ግን በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ታሪክ ውስጥ ከታዩ እጅግ የከፉ ሽንፈቶች አንዱ ሆኖ በሚጠቀስ ሁኔታ እንዳልሆነ ሆነው ተሸንፈዋል። አንዳንዴም ግን ጠቀም ያለ ገንዘብ ያለው በምርጫው ቀን ምሽት ሲደምቅ ታይቷል። እንደ አውሮፓውያን አቆጣጠር እስከ 2012 ዓመተ ምህረት በነበሩት 4 ተከታታይ የፕሬዝዳንታዊ ምርጫ ወቅቶች 2 የስልጣን ዘመናትን ያሸነፉት ጆርጅ ቡሽ ልጅየው ማለት ነው እና ባራክ ኦባማ በእርግጥም በምረጡኝ ዘመቻቸው ወቅት ባካሄዷቸው የገንዘብ ማሰባሰብ ፍልሚያዎች ወቅት በተፎካካሪያቸው ላይ የበላይነቱን የተቆናጠጡ ነበሩ። ለተፎካካሪዎቹ የሚሰበሰቡት ገንዘቦች ለቴሌቪዥንና ለጋዜጣ ማስታወቂያዎች ይውላሉ። አሁን ደግሞ የዲጂታል ሚዲያው ዘርፍም ተጨማሪ ሆኗል። ፕሮፌሰር ጌታቸው፣
ብዙ ነገሮች አሉ። በእናንተ ቋንቋ የአየር ሰዓት የምትሉት አለ፣ ኤር ታይም፣ ታይም ዋጋ። ለምሳሌ በሲኤንኤን ላይ አድቨርታይዝ ሲያደርጉ አንዳንድ ጊዜ ለምሳሌ እንበል የፉትቦል ጨዋታ አለ። በዛ በፉትቦል ጨዋታ ላይ እስከ 200-300 ሚሊዮን ሰዎች ከዓለም ዳርቻ ሁሉ ይከታተሉታል። ፉትቦል በሚባለው ለምሳሌ በዛ አካባቢ እና በዛን ጊዜ እነ ሲኤንኤን ላይ የአንድ ደቂቃ ማስታወቂያ ከ2 ሚሊዮን ብር ድረስ ሊያስወጣ ይችላል። እነዚህ የትራንስፖርቴሽን ቁሳቁስ ኮምፒውተሮቹን ዘመናዊ በማድረግ በነኚህ ነገር ጋዜጣ ላይ ማስታወቂያ በማውጣት በመጓጓዝ በጸጥታ በነዚህ ላይ ብዙ ገንዘብ ስለሚዋጣ ዋጋው እየናረ ሄዶ ዲያውም አባባሉ ለአሜሪካ ምርጫ ደሃ ሳይሆን ደሃ ዝም ብሎ ድምፁን ይሰጣል እንጂ ጆሮ የሚያገኘው ብዙ ገንዘብ ያዋጣ አካልና ግለሰብ ነው እየተባለ ይወራል።
ገንዘቡ መሰብሰቡ ብቻ ሳይሆን እንዴት ወጪ እንደሚደረግም ቁጥጥር ይደረግበታል።
ፌዴራል ኢሌክሽን ኮሚሽን ወይም የፌዴራል የምርጫ ባለስልጣን የሚባለው በየጊዜው ገንዘቡ ከየት እንደመጣ ከማን እንደመጣ የሚል ሪፖርት በየጊዜው ያሳውቃሉ። ያ ያለበለዚያማ ሊንቀሳቀሱ አይችሉም። ደረሰኝ መሰጠት አለበት።
ኮቪድ-19 የዘመቻ ገንዘብ ማሰባሰብ እንቅስቃሴዎችን ባይገድባቸውም በመጪው ላይ ግን እጅግ የጎላ ጫና አሳድሯል። ትራምፕ የተለመዱትን አይነት ግን የተመጣጠኑ የቅስቀሳ መድረኮች የነበሯቸው ሲሆን፣ ባይደን ግን እንደዚህ አይነቶቹን ሰው የሚሰባሰብባቸውን መድረኮች ሙሉ በሙሉ አስወግደዋል። አሜሪካውያን ዜናና መረጃ የሚያገኙበትና የሚፈለግበት መንገድና ምንጩ በብዙ ተለውጧል። ያለፈው ዓመት ዘመቻ ከወትሮ በተለየ ሁኔታ ከመደበኛዎቹ የቴሌቪዥንና የራዲዮ ማስታወቂያዎች እጅግ በላቀ ሁኔታ ኢንተርኔት ላይ ላለው ዲጂታል ሚዲያ ብዙ ገንዘብ የፈሰሰበት ነበር። ባይደን ለፌስቡክ ማስታወቂያ ከትራምፕ የበለጠ አውጥተዋል። ከቀድሞ አለቃቸው ባራክ ኦባማ ጋር ሆነው ግን በዚያው መስመር ደግሞ ወደ 11 ሚሊዮን ማሰባሰብ ችለዋል። በአንጻሩ ግን በትዊተርና በሌሎችም የማህበራዊ ሚዲያ መድረኮች ከባድ ሚዛን ተሰላፊ ሆነው ነው የዘለቁት። ትራምፕ በዚያ መልክ ለሚካሄድ ማስታወቂያ ቤሳ ቤሲን ማውጣት አላስፈለጋቸውም። ሰው በዝቆሽ እጃቸው ላይ ነበረላቸው። በአጠቃላይ እጅግ ውድ የምርጫ ቅስቀሳ ዋጋ ወጣበት በተባለው የዩናይትድ ስቴትስ ምርጫ ፕሬዚዳንት ጆ ባይደን አሸናፊ ሆነዋል። ፕሮፌሰር ጌታቸው፣ ያለፈው ውድ ዋጋ ያስወጣው የምርጫ ቅስቀሳ የወደፊቱን አሳሳቢ አድርጎት አልፏል ብለውናል። ምክንያቱም እስካሁን እየጨመረ የመጣ የምርጫ ዘመቻ ቅስቀሳ ወጪ እንጂ የቀነሰ አልታየምና ይላሉ። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ጽዮንና እንግዳዋን የዘወትር ተባባሪያችንን ፕሮፌሰር ጌታቸው መታፈሪያን አመሰግናለሁ። አድማጮች ስርጭታችንን ወደ ማገባደዱ እያመራን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በኔ በኩል ሰላም፣ ደህና አደሩ። Thank you.